ኢትዮጵያ ባስቸኳይ ላለፉት 10 ቀናት በአዋጅ እየተዳደረች ነው። በሀገሪቱ በኦሮሚያ በአማራ ክልሎች ሲካሄዱ የሰነበቱ ተቃውሞችና ሁከቶችን ተከትሎ መንግስት ያወጣው ያስቸኳይ ጊዜ አዋጅ የዜጎችን መብት ከመገደብ አልፎ ዘለቄታ ያለው ለውጥ ለማምጣት የሚያስችሉ ሁኔታዎችን አይፈጥርም ሲል አንድ የመብት ድርጅት አስታውቋል። አምነስቲ ኢንተርናሽናል እንደሚለው ከሆነ በኢትዮጵያ የብዙሃን ድምጽ የሚሰማበትና ዜጎች ራሳቸውን የሚመሩበት ስርዓት መፍጠር እንጂ በዜጎች ላይ ግድያ መፈጸምና ማሰር እንዲሁም ሰፊ የመብት ቀባ ስርዓት ማስፈን መፍትሄ አይሆንም ብሏል። ማምሻውን ሄኖክ ሰማግዘር የአምነስቲ የኢትዮጵያን መረጃ አጠናቃሪ አቶ ፍስሐ ተክሌን አነጋግሯል።
የአምነስቲ ስጋት ምንድን ነው? እነዚህ ተቃውሞዎች እንግዲህ ረጅም ጊዜ ይቀጥለዋል። በሀገር ታሪክ ውስጥ እንግዲህ ለዚህ ስፋት እና ቀጣይነት ያለው ተቃውሞ ሲካሄድ ያውም ተቃውሞ የመጀመሪያው ነው እና ለዚህ ተቃውሞዎች ደግሞ ብዙዎቹ ባለን ሪከርድ መሰረት ሰላማዊ ነበሩ። መንግስት የሰጠው ምላሽ ግን በኃይል የታገዘ ብዙ ሰዎች የሞቱበት፣ ብዙ ሰዎች የታሰሩበት እና የቆሰሉበት ምላሽ ነው የተሰጠው እና ይሄ ነገሮችን ከጊዜ ወደ ጊዜ ላይ በተለይ በቅርብ ጊዜ ኢሬቻ ላይ ከተፈጠረው ሁኔታ አንጻር ወደ ንብረት ማጥፋት እና አንዳንዴም በመሳሪያ የታገዘ ኢንጌጅመንት ታይቷል። ይሄ ሁሉ እንግዲህ ከመንግስት የተሰጠው የኃይል ምላሽ ነው የሚል አናሊሲስ ወይም ደግሞ ትንታኔ ነው ያለ።
እንግዲህ በአምነስቲ ባሰባሰበው መረጃ መሰረት ምን ያህል ሰዎች ናቸው በአጠቃላይ የሞቱት? በቁጥጥር ስር የዋሉትስ በአግባቡ ይታወቃሉ ወይ?
ባለን መረጃ መሰረት ኦፊሻል ቁጥር ማግኘት አስቸጋሪ ነው፣ ግን ከተለያዩ ሶርሶች ያገኘናቸውን በማጠናከር ቢያንስ 600 ሰዎች ኦሮሚያ ውስጥ እስካሁን እንደሞቱ፣ በአማራ ክልል ደግሞ ቢያንስ እስከ 200 የሚደርሱ ሰዎች ላይ ህይወታቸው ላይ አደጋ እንደደረሰ ህይወታቸው እንዳጡ መረጃ አለን። ግን ይህን መጣራት ያለበት ነው። ምክንያቱም እኛ አነስተኛውን ግምት የምንይዘው ባሉት የተለያዩ ሶርሶች፣ ግን ከዛም በላይ ሊሆን ይችላል።
የኢትዮጵያ መንግስት እንግዲህ በተደጋጋሚ በእናንተም ሆነ በሌሎች የሰብአዊ መብት ተሟጋች ድርጅቶች የሚወጡ መግለጫዎችን ያጣጥላል። በሀገር ውስጥ ሆነው መረጃ የማጠናቀር አቅሙ ስለሌላቸው፣ አቅምን ብቻ ሳይሆን የፈቃድም ጉዳይ አለ እዚህ ላይ፣ እንደዚህ አይነት መረጃ ሊያውቁ አይችሉም። ስለዚህ እነሱ የሚያወጧቸው መረጃዎች በተገቢ በመሬት ላይ ያለውን ሁኔታ አያሳዩም ይላሉ። የእናንተ ምላሽ?
ያው እንግዲህ የእኛ መረጃ ያንን አያሳይም ከተባለ ነፃ የሆነ ኢንቨስቲጌሽን እንዲካሄድ መፍቀድ እና የማመቻቸት ስራ ከመንግስት ነው የሚጠበቀው። የእኛን ቁጥር የሚጠራጠር ከሆነ የሚታመን አካል በጠየቀው መሰረት፣ ለምሳሌ የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽን ጠይቋል። የተለያዩ ስፔሻል ራፖርተሮች ሁኔታው በዓለም አቀፍ ተቀባይነት ባለው ስርዓት እንዲካሄድ ጠይቋል። ስለዚህ እነዚህ መፍቀድ ነው ያለበት እንጂ አክሰስ ስለሌላችሁ ቁጥራችሁ አይታመንም ማለት ከልክለህም እንደገናም ቁጥራችሁ አይታመንም ብሎ ማለት አይቻልም።
እንግዲህ የኢትዮጵያ መንግስት የአስቸኳይ ጊዜ አዋጅ አውጥቷል። በዚህም የተከለከሉ መብቶች አሉ። ከነኚህ መብቶች እስኪ እናንተን የሚያሰጓችሁ የትኞቹ ናቸው? በኢትዮጵያ ያለውን የአስቸኳይ ጊዜ አዋጅ አስመልክቶ አምነስቲ የሚሰጠው ምክር እና ያለው አቋም ምንድን ነው?
በእኛ የአስቸኳይ ጊዜ አዋጅ መውጣቱ ወይም የመብት ገደቦች መደረጋቸውን ክሪቲሳይዝ ማድረግ አንችልም። ግን የአስቸኳይ ጊዜ አዋጁ ዓለም አቀፍ የሰብአዊ መብት ሕግን ስታንዳርዶች ያጠበቀ ነው ወይ፣ ገደቦች ውስጥ ካለው ሁኔታ አንጻር ልክ ናቸው ወይ የሚለውን ላይ ኮሜንት ማድረግ እንችላለን። እና አንደኛው መነሳት የሚችለው ነገር አሁን ያለው የአስቸኳይ ጊዜ አዋጅ ላይ በተመለከተ አንደኛ ጂኦግራፊክ ከበሬጁ በሙሉ አገሪቷን ያካለለ ነው እና ብዙዎቹ ግጭቶች ያሉት በተወሰኑ አካባቢዎች ሆኖ ሙሉ ሀገሪቷን ከበር ማድረግ በእነዚህ ገደቦች አንድ የሚያሳስብ ነገር ነው። ሁለተኛው ከጂኦግራፊክ ከበሬጁ በተጨማሪ ደግሞ የኮማንድ ፖስት ተቋቁሟል እና የአስቸኳይ ጊዜ አዋጁን አፈጻጸም የሚቆጣጠረው የኮማንድ ፖስት በጣም ብዙ ፓወሮች ተሰጥተውታል። የኮማንድ ፖስት ሌጅስሌቲቭ አካል አይደለም፣ ከሚኒስትርስ የተውጣጣ ነው ብዙዎቹ እንደ ፕራይም ሚኒስትሩ ቼር የሚደረግ ነው እና እንደዚህ አይነት ሰፊ ፓወርን በተለይ በሰው መብት ላይ ትልቅ ፓወርን ስልጣንን ለአስፈጻሚው መስጠት ለአቢዩዝ ያጋልጠዋል። በተጨማሪ ደግሞ ሱፐርቫይዝ ማድረግ በተለይ ሰብአዊ መብት ጥሰቶችን የሚያቋቁመው ቦርድ እስካሁን አልተቋቋመም። ስለዚህ የመብት ጥሰቱ በሰፋ ደረጃ የመሆን እድሉ ሰፊ ነው እና እነዚህ ነገሮች ያሰጉናል። ከዚህ በተጨማሪ ወደ ስፔሲፊክ ሪስትሪክሽኖቹ ስንገባ ለምሳሌ ሪሃብሊቴሽን ወይም ደግሞ ተሀድሶ እርምጃዎችን ሊወስድ ይችላል ይላል እና ተሀድሶ የሚለው ነገር በጣም ሰፊ ነው። ባለን ኤክስፒሪየንስ መንግስት ተሀድሶ ብሎ ተቃዋሚዎችን የሚያስቀምጣቸው ብዙ ጊዜ የሚሊታሪ ካምፕ ውስጥ ነው። በዴዛ በሸለቆ የመሳሰሉ ከመኖሪያ የራቁ ለተለያዩ በሽታዎች የተጋለጡ እና ደግሞ ባለን መረጃ መሰረት ደግሞ ብዙዎቹ እዛ ገብተው የወጡ ሰዎች ከሰብአዊ አያያዝ ወጣ ያለ የሰብአዊ አያያዝ ያጋጠማቸው ሰዎች ነበሩ። አሁንም የታሰበው ታድሶ በዚህ በአስቸኳይ ጊዜ አዋጁ እንደዚህ አይነት ነገሮችን ያሰበ ከሆነ ብዙ ሰዎች ለመብት ጥሰት አላስፈላጊ ለሆነ ለመብት ጥሰት ሊጋለጡ ይችላሉ። በተለይ ደግሞ እነዚህ ታድሶ ተብሎ የሚያዙና የሚጠበቁ ሰዎች ለፍርድ ቤት አክሰስ አይኖራቸውም። ስለዚህ አያያዛቸውን ፍርድ ቤት አይቆጣጠርም። መብት ጥሰት ደረሰብን ብለው ኮምፕሌን ማድረግ አይችሉም፣ መጠየቅ አይችሉም። ይህ እንግዲህ አንደኛው እንደጠቀስኩልህ፣ ግን ብዙዎቹ ሪስትሪክሽኖች በተወሰነ ደረጃ በጣም ሰፊ ናቸው። ለምሳሌ ተቃዋሚ ፖለቲካ አካላት ጋዜጣዊ መግለጫ መስጠት የለባቸው። የአንድ የመልቲ ፓርቲ ሲስተምን ኮር ቫሊዩ የሚያጠፋ ነገር ነው። ፓርቲዎች መንቀሳቀስ እንዲሉ ፍሪደም ኦፍ ኤክስፕሬሽን ሲኖራቸው ነው።
በጣም ነው የማመሰግነው አቶ ፍስሐ ተክሌ፣ የአምነስቲ የዓለም አቀፍ የሰብአዊ መብት ተሟጋች ቡድን የኢትዮጵያ መረጃ አጠናቃሪ፣ ለሰጡን ማብራሪያ እናመሰግናለን።
እኔም በጣም አመሰግናለሁ።